የፍኖተ ዲሞክራሲ ሬዲዮ አድማጭና የፍኖተ ሬዲዮ ተመልካች ኢትዮጵያውያን በሙሉ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ዙሪያ ጥያቄዎች ካሏችሁ በስልክ ቁጥራችን 202-291-4217 በኢሜል አድራሻችን efdpu@aol.com እንዲሁም በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተሪ ላይ ያድርሱን። የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችንን ደግሞ ላይክ እና ፎሎ በማድረግ አዳዲስ ፕሮግራሞቻችንን መከታተል ትችላላችሁ።
ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። የታላቁን ኢትዮጵያዊ ንጉሠ ነገሥት አጼ ቴዎድሮስን የህይወት ታሪክ ተንተርሶ በአቤ ጉበኛ የተደረሰውን ታሪካዊ ልቦለድ አንድ ለእናቱ መጽሐፍ ትረካ ክፍል 15 ዳሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል።
ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ለናት ታሪካዊ ልቦለድ
ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይመጣል የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ህይወታቸውን እንደሰዉ ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ህይወታቸውን ለሚሰዉ ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ
ክፍል 15
ታጠቅ ብሎ ፈረስ ካሳ ብሎ ስም ማርባር ቢሸበራል ኢየሩሳሌም እኔ ማዩ ተርከባይ የምሸሽ ነው ፈረሷ ታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ ማዩ ተርከባይ የምሸሽ ነው።
ድላ ድራጊው ካሳ ጊዜው ደረቅ ረፋድ ነበር። ጥሩምባ መለከትና እምቢልታ ይነፋል። ነጋሪት ይተማል። ባጋሰስ ባህያ በፈረስ ልጅ ልጅ ቃ እንዲሁም ምግብና መጠጥ ይጫናል። ጠመንጃ ጠመንጃ የያዙ መጠነኛ ቁጥር ያላቸው ወታደሮችና ጦርና ጋሻ የያዙ ብዙ ወታደሮች ከደማቁ መንደር ፊት ለፊት ካለው ገላጣ ሜዳ ላይ በተተከለው ታላቅ ሰቀላ ድንኳን ዙሪያ ቆመዋል። በዚህ ጊዜ ደጃዝማች ካሳና ወይዘሮ ተዋበች በድንኳን ውስጥ ብቻቸውን ተቀምጠው ይወያዩ ነበር። "ተይ ተዚው ቆይ ድካሙ ገና አለቀቀሽም። ሁለተኛም ድሉ የማን እንደሚሆን ስለማይታወቅ በዚያ አስቸጋሪ መንገድ ልትንገላች አይገባሽም" አሉ ደጃዝማች ካሳ። "አይ እኔ ድካሙም ለቆኛል። ተዚህ በቀር እኔ አብሬ የሆንከውን ሆናለሁ እንጂ ተዚህ ተቀምጬ ለምን ሰውነት ያልቃል?" አሉ ወይዘሮ ተዋበች። "ምን አለ ተዚህ ብትቆይ? እኔ ይህን አልቃጣውም። እንግዲህ እኔ በምዘምተው ሁሉ ተንገላተሽ ልትዘልቂው ነው። ምን አለበት እኔስ አንተ ስትዋጋ ምግቡና መጠጡ እንዲዘጋጅ ታደርግ ለመቆየት ነው? እማማ ራሳቸው ጦራቸውን እያዘመቱ አይደለም የሚዋጉት? እኔ ግን ተዚሁ ብትቆይ ፈቃዴ ነበር" አሉ ደጃዝማች ካሳ። ልጅካሳና ወይዘሮ ተዋበች ውይይታቸውን ሳይጨርሱ ቀኛዝማች ገብርዬ ወደ ድንኳኑ በችኮላ ገባ። "ምንድነው ገብርዬ?" አሉ ደጃች ካሳ ወደ ቀኛዝማች ገብርዬ ቀና ብለው እያዩ። "ተደምቢያ ተኛ ሰዎች ነው። ተፈንጃ አንድ ሰው ወሬ ይዞልን በፈረስ ስለደረሰ ቀርቦ እንዲያነጋግሯት ብዬ ነው" አለ ቀኛዝማች ገብርዬ። "አስገባ ዛዲያ አንድ ወታደር አስልክብኝም ነበር" አሉ ደጃዝማች ካሳ ገብርዬን እንደሽከር ሳይሆን እንደወንድምም እንደጓደኛም ያዩት ስለነበር። "እኔ ብገባ ይሻላል ብዬ ነው" አለ ገብርዬ። "በልሽ" አሉ ደጃች ካሳ። ቀኛዝማች ገብርዬ ወጥቶ ደምቢያውን ሰውዬ ወደ ድንኳኑ አስገባውና ሰውዬው ኩታውን እንዳደገደገ ለጥ ብሎ እጅ ነሳ። "ጣሹ እንደምን ነህ?" አሉ ደጃዝማች ካሳ። "እግዚአብሔር ይመስገን" አለ ጣሹ እጅ እየነሳ። ጣሹ የደጃች ክንፉ የልፍኝ አሽከር የነበረና በልጅነታቸው ወራት ከልጅ ካሳ ጋር አብሮ ያደገ ሰው ነው። በዚህ ጊዜ በፈንጃ ከተማ አንገቱን ደፍቶ ሲኖር ተስፋው ሁሉ ያረፈው በልጅ ካሳ ላይ ነበር። የልጅ ካሳን ከጎንደር ሸፍቶ መውጣት ወደ ቋራ ሲሄዱ በዚያ ደርሰው ካለፉት የልጅ ካሳ አሽከሮች ከሰማ ጀምሮ ማንም ለይቶ የማያውቀው ሰው በመሆኑ እስከ ጎንደር እየሄደ ስለ ካሳ የሚወራውን ሁሉ ያዳምጥ ነበር። በመጨረሻው እነቴጌ ስብሰባ አድርገው ስለ ካሳ ሲወያዩ ደጃች ወንዲራድ በተለመደው ተዛላፊነቱ "ያን የኮሰሻጭ ልጅ ከነ ህይወቱ ይዤ ባላቀርብሎ ከባለሟልነት መዝገቦ ይፋቁኝ" ብሎ በመፎከሩ ለጃዝማች ወንዲራድ የሚያስፈልገው ጦር ተደራጅቶለት ካሳን ለመያዝ በመስታጠቅ ላይ ያለ መሆኑን ሲሰማ ምንም ጊዜ ሳያጠፋ በፈረስ ወደ ቋራ ተጓዘ። ከዚያም ሲደርስ ነገሩን ለገብርዬ ነግሮ ወዲያው ገብቶ እጅ ሊነሳ ቻለ። ቀኛዝማች ገብርዬ ጣሹን ካስገባ በኋላ ሊወጣ ሲል "ቆይ እንጂ ገብርዬ" አሉ ደጃዝማች ካሳ። ገብርዬም መለስ ብሎ ቆመ። "ና ወደዚህ ቁጭ በል" አሉ ደጃዝማች ካሳ በጥጋቸው ወዳለው ቋንጣ ወንበር እያመለከቱ። "ግድ የለም ቆሜ ቆያለሁ" አለ ገብርዬ። "ተቀመጥ እያልኩ" አሉ ደጃዝማች። ቀኛዝማች ገብርዬ በወንበሩ ላይ ተቀመጠ። "ዛሬ አስጣሹ ምን ወሬ አመጣህልን?" አሉ ደጃዝማች ካሳ። "ጌታዬ ሸፈቱ ከተባለበት ቀን ጀምሮ እስከ ጎንደር እየሄድኩ ወሬ ሰማ ነበር። በመጨረሻው ደጃች ወንዲራድ ያን የኮሶ ሻጭ እጅን ለፊጥኛ ስር ያምጥቼ እንዲገርፉት ባላደርግ ተሰው አይጠሩኝ ብለው በቴጌ ፊት ፎክረው የሚፈልጉትን ያህል ጦር ተሰጥቷቸው በመስታጠቅ ላይ ናቸው ሲባል ስለሰማው ምንም ሳልዘገይ ወዲያው ተነስቼ ሌት ተቀን እየጋለብኩ ደረስኩ አለ ጣሹ። ሲደርስ ፈረሱ ደም ሸንቷል፣ እንዲያውም እንጃ ሳይሞት አይቀርም አለ ቀኛዝማች ገብርዬ። "ተው ቢሙት ጥሩ ፈረስ መጣ ስጠው" አሉና ወደ ጣሹ ቀና ብለው "በል እግዚአብሔር ዋጋን ይክፈልህ፣ አብሮ አደግ ማለት እንዲህ ነው። ቀኛዝማች የሚያስፈልገውን ሁሉ እዘዝለት፣ ወታደሩንም አደራጅ፣ አሁን ፀሐይ በረድ ስትል እንነሳለን" አሉ ደጃዝማች ካሳ። ቀኛዝማች ገብርዬ እሺ ብሎ ተነሳና አቶ ጣሹን አስከትሎ ወጣ። ከዚያም ለጣሹ የሚያስፈልገው ሁሉ እንዲደረግ አዘዘና ጦሩና ጓዙ በቀኛዝማች እንግዳ ኃላፊነት ሲጓዝ እንዲቆይ አደረገ። ደጃዝማች ካሳና ወይዘሮ ተዋበች በድንኳን ውስጥ ብቻቸውን እንደቀሩ "ተዋበች?" አሉ ደጃች ካሳ። "አቤት?" አሉ ወይዘሮ ተዋበች። "እንግዲህ ዘማች ነኝ ብለሻል አይደል?" "አዎን." "በይ ተነሽና ባጭር ታጠቂ." "እሺ." "አሁን ወደ ገንቦኞች ሄደሽ ኮሶ በፍጥነት አስፈጭና ባንድ የብትን ድቁስ ቀንድ የኮሶ ዱቄት አስሞልተሽ አስይዥልኝ." "ኮሶው ደግሞ ለምን ነው?" አሉ ወይዘሮ ተዋበች ወደ ደጃዝማች ካሳ ዘወር ብለው። "እንዴ ተኛም ሆነ ተወታደር ድንገት በክፉ ቦታ ላይ ኮሶ ሊታየን ይችላል" አሉ ደጃዝማች ፈገግ ብለው። "ዛሬ አይተስ ቢሆን እንቆቆ አምክን ወይም ሌላ የኮሶ መድኃኒት ይጠፋል እንዴ?" አሉ ወይዘሮ ተዋበች። "እንግዲህ ወታደር ትሆንሽ የሚያዙሽን መፈጸም እንጂ ሙግት የለም። እነ ገብርዬን አላየሽም? አንድ ጊዜ እንኳን ይህ አይሆንም ሲሉ ሰምተሽ ታውቂያለሽ? ወታደር ትሆንሽ እንደነሱ ነው" አሉ ደጃዝማች ካሳ እንደ መሳቅ እያሉ። "እነሱንስ እናትህ ሳይደክሙ እግዜር የሰጠህ ወንድሞች ናቸው" አሉ ወይዘሮ ተዋበች። "አንቺም እንደ አያትሽና እንደ አባትሽ ልዘዝህ ማለቱን ትተሽ ወታደር የትሆንሽ እንደነሱ ታዘዥኝ" አሉ ደጃዝማች ካሳ በቀልድ። "እሺ አስፈጭቼ ይህ አስይዛለሁ" አሉ ወይዘሮ ተዋበች እሳቸውም ፈገግ ብለው። "እንደ አያትሽ ታላዘዝኩህ እያልሽ ታስቸገርሽኝ፣ በአንቺ ላይም እሸፍታለሁ" አሉ ደጃዝማች ካሳ እየሳቁ። "አረ እኔ ታዛዥ ወታደር ነኝ" አሉ ወይዘሮ ተዋበች ከተቀመጡበት ተነስተው እየሳቁና መቀነታቸውን ጠበቅ አድርገው ቀሚሳቸውን ከፍ ከፍ እያደረጉ። እነ ደጃዝማች ወንዲራድ ከጎንደር ከተማ ሳይወጡ የተለመደ ስድባቸውን ሲቀጥሉና "ፈሪ ዱላው ብዙ ነው እንደሚባለው እንንቀዋለን ለሚሉት ተራ ሽፍታ ቀርቶ እንፈራዋለን ለሚሉት ታላቅ መስፍን እንኳ ሊያደርጉት ከሚገባው በላይ ሲጨነቁና ሲዘጋጁ ቆራጡ ደጃዝማች ካሳ ምንም ጊዜ ሳያጠፉ ያሏቸውን ታማኝ ጀግኖች ይዘው በጣቁሳ አቋርተው ወደ ደንቢያ ገቡና የቴጌን መሃል ግዛት ዘረፉት። በየቦታው ያገኟቸውን የቴጌ አሽከሮችን መሳሪያቸውን ገፈፏቸው። በዚህ ሁኔታ እስከ ጎንደር ከተማ አካባቢ ድረስ ያለውን ቀበሌ ሁሉ ዘርፈው ከቋራ አፋፍ ወደሚዋሰነው ወደ ጣቁሳ ተመልሰው በዚያ ሰፍረው ተቀመጡ። ይህ የድፍረት አድራጎት በጎንደር ከተማ ሲሰማ እቴኬ ደጃዝማች ወንዲራልን አስጠሩና ይዤ መጣለው ያክ ተዚህ መመፈከር ጆሮአችንን ስታደነቆር እጃችንን ልታስይዘን ነው አሉ በቁጣ። ይሄ ኮሶ ሻጭ ልጅ አለ ወንዲራል፣ እናንተ እኮ የዚህ ቆለኛ ልብ አላወቃችሁትም። አሁን ፉከራው ይብቃና ሂድ አሉ እቴጌ። አሁን ዛሬ እነሳለሁ እኔ ንግስት አሽከር፣ ይሄ ኮሶ ሻጭ ልጅ ፍየል እረኛ አሁን በሽታ ደም እጅግሩን ተቆርጦ ዶሮ ጠባቂ ይሆናል አለ ወንዲራል። ሆሆ እስቲ በፊት ይያስ፣ ለመሆኑ እስከ ዛሬ ለምን ቆየ አሉ እቴጌ ወደ ወንዲራል በትዝብት እየተመለከቱ። የንግስት እመቤቴን ትእዛዝ ስትጠባበቅ ነዋ። አንድ ጊዜ ታዘዝኩ፣ ምን ሁለተኛ ትእዛዝ ያስፈልጋል? ሰራዊቱንና ስንቁን ሰጡኝ እንጂ መች ተነሳሁኝ። ንግስት እመቤት ወይ ደሞ ግድ የለም፣ የሚያስቆጭ ነገር የለበትም። ዶሮ ጭራጭራ መታረጃዋን ካራ ወጣች የሚባለው በዚያ የኮሶ ሻጭ ልጅ መድረሱ ነው። ሸሽቶ ወደ ቆላው በመግባት እንዳያመልጥ ነበር እንጂ አሳቤ መውጫ ቀዳዳ በማገኝበት ጉድጓድ ዘሎ ገብቶ ታገኘውትማ በማነድሬ አለ ደጃች ወንዲራል። እሺ በል ዛሬ ወጥተህ እደር። እንደ ተናገርከው አድርገህ ተመጣህ መቼም የሚከፈል ውለታ ይሄ ነው ተብሎ አሁን አይነገርም አሉ እቴጌ። ደጃዝማች ወንዲራል እጅ ነስቶ እና ተሰናብቶ ወጣ። በሐሳቡም የጦርነቱ ጉዳይ ሳይሆን ከጦርነቱ በኋላ የሚያገኘው እድል እየመጣ አቅበጠበጠው። እቴጌ በእድሜያቸው ስለገፉ እሳቸውን የማግባት ምኞት ብቻ አልመጣበትም እንጂ በዚህ ዓለም ላይ እቴጌ ሊያደርጉት ከሚችሉት ሌላ ነገር ውስጥ በምኞቱ ያልመጣበት የለም። ይሁን እንጂ ከሁሉም ይበልጥ ያጓጓውና ሊሆን ይችላል ብሎ ያመነው ካሳን ለፊጥኝ አስሮ ከእቴጌ ፊት አቅርቦ ሲፎክር፣ ከዚያ ካሳን እጅግሩን ቆርጠህ ዶሮ ጠባቂ አርገው ተብሎ ሲታዘዝና የካሳን እጅና እግር በሰይፍ ሲጎነዳድለው አንድ እጅ ብቻ ሲቀር ግን ወደ እቴጌ ገብቶ ንግሥት ሆይ ሁለት እግሩና አንድ እጁ ተተቆረጠ አይበቃም? አንድ እጁ ግን ዶሮ ሲጠብቅ በትር ለመያዝ እንዲችል ባይቆረጥ ይሻል ይመስለኛል ሲላቸው፣ አያጅሬ ብልሃቷንም አታጣት፣ ሰው ጀግና ተሆነ ብልህም ይሆናል በል ሲሉት፣ ከዚያም ከጥቂት ቀን በኋላ ወደ ግቢ ጠርተው ወንዲራል ድሮም አንተ እያለህ ልጄን ለዚያ ቆለኛ ድሬ አበላሽቻት ነበር፣ አሁን ግን ለሰራህልኝ ውለታና ለገባሁልህ ቃል ተዋበችን ሰጥቻለሁ። ከእርሷም ጋር ሰኔ በታች ሆነህ ለርስት ጉልቴ በሙሉ ኃላፊ እንድትሆን አድርጌሃለሁ ሲሉት የሚሰማው ምኞት ነበር። ደጃዝማች ካሳ በዚህ ጊዜ ያሰቡት የነበረው ደግሞ ሌላ ነበር። ከሁሉ በፊት የወንዲራድን ጦር እንደምን ድል አድርገው መመለስ፣ ከዚያም እንደምን አድርገው ኃይላቸውን ማጠንከርና ቋራ በሳቸው ምክንያት ሳይወረር ራሳቸው ወራሪ ሆነው መገኘት እንደሚችሉ ያወጡ ያወርዱ ነበር። ከዚህም ጋር ከፍተኛ ዓላማቸው እንደ ወንዲራድ ባለ ግብዝና በምኞት የፈከረ ደጃዝማች ተቀሽቶ እንዳይቀር አስፈላጊውን ጥንቃቄ ማድረግ እንዳለባቸው ያስቡ ነበር። እነዚህ ባነሳስም በጉብዝናም በአስተሳሰብም በጠቅላላው የተፈጥሮ ሁኔታ ፈጽመው የተለያዩ፣ አንዱ እግዚአብሔርና ተከታዮቹ የሾሙት ሌላው እነ እቴጌ የሾሙት ደጃዝማቾች፣ እነዚህን የመሰሉ የተለያዩ ስሜቶች በየልባቸው ይዘው የሚገጥሙበትን ጊዜ በናፍቆት ሲጠባበቁ የደጃዝማች ወንዲራድ ፊታውራሪ ጦር ደጃች ካሳ ሰፍረው ወደሚገኙበት ወደ ጣቁሳ አፋፍ ሄደ። ጣቁሳ በሙሉ ቆላ ቀመስ ቦታ ሲሆን በደንቢያ አዋሳኝና በጣና ለጣና ድንበር ያለው ክፍል እንደ ደንቢያ ሜዳማና ዋልካ የሆነ ምድር ነው። ከአለፋ ከተንከልና ከቋራ በሚዋሰንበት በኩል ግን ቆላነት በጣም ይሰማዋል። አብዛኛው ክፍልም የሚብለጨለጭ ጠጠር፣ አሸዋና ብልሽት እንዲሁም በጣም የማያድጉ በጣምም ቁጥቋጦ ያልሆኑ የነጭና የቀይ ግራሮች፣ የጠንበለሎችና የሌሎች እንጨቶች ቁጥቋጦዎች የሸፈኗቸው ኮረብታዎች ይገኙበታል። ጠዋት ተነስተው ከነዚህ ኮረብታማ ቀበሌዎች ባንዱ ላይ ሆኖ ወደ ምስራቅ አቅጣጫ ሲመለከቱ የጣና ሐይቅ ነፋስና ፀሐይ ሳይነካው በሰፊ ክፍለ አገር ላይ ተኝቶ ያደረ ጉም መስሎ ይታያል። ፀሐይ ስትወጣ ግን እንደ አንድ ነገር እየተብረቀረቀ ይታያል። የደጃች ወንዲራት ፊታራሪ ጦር በኮረብታማው የጻቆሳ ክፍል በምትገኘው ኩራባስ ማርያም በምትባለው የማህበረሰብላሴ ገዳም ቅፈፍ ድንበር ጥግ አደረና ጠዋት ካሳ ሰፍረው ወደሚገኙበት ገሰገሰ። ደጃዝማች ካሳም የደጃች ወንዲራትን ጦር መቃረብ አውቀው ታድረው ኑሮ በጠዋቱ ጦራቸውን አድራሽተው ሲተባበቁ የወንዲራት ፊታራሪ ጦር አፋፉን ወርዶ ወደ ጎድጓዳ ቦታ ሲደርስ ደጃዝማች ካሳ ጠሩንባና መለከት አስነፍተው ለወታደሮቻቸው ትእዛዝ ሰጡና የደጃች ወንዲራት ጦር ገና ቀበቱን መውጣት እንደጀመረ ከወገቡ ላይ ተያያዙት። ወይዘሮ ተዋበች ከጥቂት ወታደሮች ጋር ጦሩ ሰፍሮበት ባደረበት ኮረብታ ላይ ሆነው በየዛፉ ስር ምግብ ያበስሉ ነበር። ደጃዝማች ካሳ የሚቀርበውን ወጥ የሚሰሩትም ራሳቸው ነበሩ። ሁለቱ ክፍሎች በዚያ ጠጠራማና ሾሃም ቦታ ላይ ውጊያ እንደጀመሩ ያለ ፈረስ ምንም ፈር ሊገፋ ከማይችለው የቴጌና የራስ አሊ ሰራዊት የተውጣጣው ጦር በትንሽ ጊዜ ውስጥ ነፋስ የበተነው ሆነ። አንዳንዱ ወታደር ጦር ወይም ጥይት ሳይነቃው እሸሻለሁ ብሎ ሲሮጥ፣ ባላገር እየቆረጠ ጥሎ ገና ካላቃጠለው የገጠጠ የግራር ሾህ ላይ ይቆምና ሁለት እግሩ በቆቂት ታንቆ እንደታሰረ በያለበት ቁጭ ብሎ ሾህ የተጠቀጠቀበት ውስጥ እግሩን ሲዳስስ ይማረር ጀመር። ከደጃዝማች ካሳ አሽከሮች ውስጥ ቋረኞች የሆኑት ምርኮኞቹን ሲይዙ ቆለኛ እየተባሉ የሚሰደቡበትን ለማቃለል የካሳ ግልገል የዚያ ቆለኛ አባሮ ገዳይ ፈረስ እረኛ የካሳ ግልገል ቆላ ያደገው ጠጠር አይደፍረው ሾህም አይወጋው እያሉ በማፌዝ ይማርኳቸው ነበር። ከደጃች ወንዲራት ፊታውራሪ ጦር ውስጥ የሞተው ሙቶ የተማረከው ሲማረክ ያመለጠው ሸሽቶ ሰቢሰራቆ ላይ ከነጦሩ ወደ ሰፈረው ወደ ደጃች ወንዲራት ደረሰ። ደጃች ወንዲራት የሆነውን ሁሉ በሰማ ጊዜ ሬሳ ሁሉ ለዚህ ሬሳ ቆለኛ እውነትም የልብ ልብ ሰጣችሁት ብሎ በመፎከር ወዲያው ጦሩን አስጫነ። ደጃች ካሳም ከውጊያው መልስ ለወታደሮቻቸውም ለምርኮኞቻቸውም ግብር ካገቡ በኋላ ምርኮኞቹንና ቆስለኞቹን ሰብስበው የሚከተለውን ንግግር አረጉላቸው። እናንተ ለእንጀራ ስትሉ ጠላቶችን የምታገለግሉ ሰዎች ናችሁ እንጂ ካሳን እንበድል ብላችሁ የተነሳችሁ ጠላቶች አይደላችሁም። ደግሞም በእነሱና በእኔ መሃል ያለውን ልዩነት ስለማታውቁና ይህንንም ለምን አታውቁም ተብላችሁ የምትወቀሱበት አዋቂነት ስለሌላችሁ ነው እንጂ እውቀት ቢኖራችሁ ተነሱ ጋር ሆናችሁ እኔን አትወጉም ነበር። ስለዚህ ያልቆሰላችሁት ቆስለኞች የሆኑ ጓደኞቻችሁን እያዘገማችሁ ወስዳችሁ ወደየቤተ ዘመዶቻችሁ አድርሱ። አሁን ለቅቄያችሁ ተወንድራ ጋር ሆናችሁ ስትወጉኝ የማገኛችሁ ግን በራሳችሁ እንደፈረዳችሁ ታሁኑ እወቁት። ኋላ ጨካኝ ብትሉ ጨካኝ አለመሆኔን እግዚአብሔር ያውቅልኛል አሉ ደጃች ካሳ። ከምርኮኞች አንዳንዶችም ጌታችን በዚህ ሁነን እንድናገለግል ይፍቀዱልን ብለው ጠየቁ። ደጃች ካሳ ግን ወንዲራድን ሳላቸንፍ ተወታደሮቼ ላይ ሌላ ወታደር አልጨምርም፣ ከዚህም በቀር እናንተን ተዚህ ባስቀር ወታደሮቼ ስለከዱኝ እንጂ አንተ አላቸነፍክም ስለሚለኝ አሁን ወደ እየፈለጋችሁበት ሂዱ፣ ተወንዲራድ ጋር ባገኛችሁ ግን አይቀጡ ቅጣት ነው የምቀጣችሁ ብለው ምርኮኞችንና ቆስለኞችን አሰናበቱ። ከዚህ በኋላ ደጃዝማች ካሳ ጓዛቸውን አስጭነው ወደፊት መገስገስ ጀመሩ። እሳቸው ወደ እሱ ሲገሰግሱ፣ ደጃች ወንዲራድ ወደ እሳቸው ሲገሰግስ በዚያው በጣቁሳ ውስጥ ሰቀላ ዋርካ በሚባለው ቦታ ላይ ተገናኙ። የደጃዝማች ወንዲራድ ጦር ይህን ያህል ብዙም ባይባል በአስር ቤት የሚቆጠር ነፍጠኞችና በመቶ ቤት የሚቆጠሩ ጦርና ጋሻ የያዙ ወታደሮች ብቻ ካሉበት የደጃዝማች ካሳ ጦር ጋር ሲነጻጸር እጅግ ብዙ ነበር። የደጃች ወንዲራድ ጦር በብዛት ብቻ ሳይሆን ብዙ ነፍጠኞች ስለነበሩት በመሳሪያም ከፍተኛ ብልጫ ነበረው። አንበሳው ካሳ ይህን ጦር ማዶ ለማዶ ባየ ጊዜ ወደ ወታደሮቹ ዘወር ብሎ ጎበዝ፣ የቁጥሩ መብዛትም ይሁን የመሳሪያው ብልጫ እንዳያስደነግጥህ፣ ቀፎ እንጂ ሰው የያዘው እንዳይመስልህ። ዛሬ ይህን ሁሉ ጠመንጃ ጦርና ጋሻ ለያዙ ወታደሮች ሳልሸልሞ ባድር አያሳድረኝ አሉ። ከዚያም ጭነቱ እንዲራገፍና ወይዘሮ ተዋበች እንዳለፈው ጊዜ በጥቂት ወታደሮች እየተጠበቁ ለሚዋጋው ወታደር ምግብ እንዲያበስሉ ሰወር ባለ ቦታ ላይ ጓዙ ተራገፈ። ደጃዝማች ካሳም እስቲ ቀርቡንና ትዕዛዝ እስተመሰጣችሁ ቢተኩሱብን እንኳ ጠግ እያያዛችሁ ቁሙ እንጂ እንዳትተኩሱባቸው አሉ። የደጃች ወንዲራ ጦር እየገሰገሰ መጥቶ ልክ ጥግ ለጥግ ነው ሲፋጠጡ በጎራዴ ግባው አሉና ደጃች ካሳ እንደ እብድ እየሮጡ በደጃች ወንዲራ ጦር መሃል ሲገቡ አሽከሮቻቸውም ልክ እንደሳቸው በየግንባራቸው እየሮጡ ሲገቡ የደጃች ወንዲራ ጦር ተደናግሮና ግራ ገብቶት የሚይዘው የሚጨብጠው ጠፍቶት ዝብርቅርቁ ወጣ። የሁለቱም ወገን ወታደሮች በሽብርና በትርምስ መካከል ሆነው ከማጥቃት ይልቅ ነፍስን የማዳን ውጊያ ሲያሳዩ ደጃዝማች ካሳ ደጃች ወንዲራር በፈረስ ላይ ሆኖ ወዲያና ወዲህ ከሚልበት ደርሰው ተማረክ አንተ የሴት አሽከር አሉት። ወንዲራር አለና ደጃች ወንዲራር ጦሩን ወደ ደጃች ካሳ ደረት ይዩ ሲለቀው ደጃዝማች ካሳ በቅልጥፍና ከጎሽ ቆዳ የተሰራ ጋሻቸውን ሲመክቱ በአካባቢው ላሉ ሰዎች ሊሰማ የሚችል ቋ የሚል ድምፅ አሰማና ጦሩ ወደ ኋላ ተፈንጥሮ ወደቀ። ደጃዝማች ካሳ ጋሻቸውን በአንድ እጃቸው ሲመክቱ በሌላው እጃቸው የፈረሱን እርካብ ረግጦ ጦሩን ለመወርወር የተንጠራራው ደጃዝማች ወንዲራር ተታፋው ላይ ጦራቸውን ቀጥቅበውበት ኖሮ የራሱ ጦር የካሳን ጋሻ በኃይል አጋሽቶ እንደወደቀ ጥቂት ቆየት ብሎ ከፈረሱ ላይ ተገለበጠ። ደጃች ካሳም ተነሳንት ወደል አሉና ደጃች ወንዲራድን ለምርኮኛ ጠባቂዎች ካስረከቡት በኋላ ወራዳቸውን መዘው የጌታውን መውደቅና መማረቅ አይቶ መንፈሱ በሞተውና ብዙውንም እነ ገብርዬ እነ እንግዳና እነ ገልሞ ቀደም ብለው በማረኩትና በጨፈጨፉት የደጃች ወንዲራድ ጦር መሃል ወዲያና ወዲህ እየተራወጡ ይማርኩ ጀመር። ከደጃች ወንዲራድ ጦር መካከል ብዙ ሲሞት ሲቆስልና ሲማረክ የቀረው ሸሽቶ ወደ ደምቢያ ገሰገሰ። በዚህ ቀን ብዙ አይባል እንጂ ከደጃች ካሳ ወታደሮችም የሞቱና የቆሰሉ ነበሩ። ቀኛዝማች ገብርዬ እንኳ የልብሱ ጫፍ በጥይት ተመቶ ነበር። ደጃዝማች ካሳ ሟቾችና ቆስለኞችን አስነስተው ሟቾች በሕዝብ እርዳታ እንዲቀበሩ ካደረጉ በኋላ ቁስለኞችን ከደምቢያ ከተዘረፈው ከብት አንዳንድ ጥሩ ጥሩ ፍሪዳ እየጨመሩ በአካባቢው በሚገኙ መንደሮች ለአንዳንድ ደህና ሰው አደራ አስታማችሁ አድኑልኝ፣ ውለታችሁን እከፍላለሁ እያሉ አደራ ሰጧቸው። ከዚህ ድል በኋላ ልጅ ካሳ ትልልቆቹን ድንኳኖች ጦርነቱ ከተደረገበት ቦታ ጥቂት አለፍ ብለው በሚገኙት ሰፋፊ ዋርካዎች ዙሪያ አስተከሉና ፍሪዳው በብዛት ታርዶ በአካባቢው ያለ ሕዝብም በጥሪ መልክ እንጀራውን፣ ቅቤውን፣ ጠላውን፣ ማሩን እየያዘ መጣና ለባላገሩም ለወታደሩም ሰፊ ግብር ገባ። ምርኮኞች ወታደሮችም ከደጃዝማች ካሳ ወታደሮች ጋር ቀርበው በሉ ጠጡ። ደጃዝማች ካሳም ድንኳኑ ተተክሎለት ከዚያ ውስጥ እንዲቆይ ያደረጉት ቁስለኛው ምርኮኛ ወንዲራስ ወታደሩና ሕዝቡ አብሮ እንዳለ ወደ እርሳቸው ፊት እንዲቀርብ አዘዙ። ደጃች ወንዲራድ ግራ ቀኝ በብቱን ከሱ ጋር በተማረኩ ወታደሮች ተደግፎ እያነከሰ በደጃዝማች ካሳ ወታደሮች እየታጀበ ወደ ታላቁ ሰቀላ ድንኳን ገባ። ገና ከመግባቱ ደጃች ወንዲራድ አሉ ደጃች ካሳ። አቤት አለ ደጃች ወንዲራድ። እናቴ ማን ናት? አላውቃቸውም። እንዴ እንዴት አታውቃትም? አላውቃቸውም። ኧረ ተው። ደጃች ወንዲራድ አንገቱን ወደ መሬት ደፋ አርጎ ዝም አለ። አውቃታለሁ እያልህ ብዙ ጊዜ ትናገር አልነበረም እንዴ? አሉ ደጃዝማች ካሳ። ደጃች ወንዲራድ አሁንም ምንም አልመለሰ። ደጃዝማች ካሳ በትጋቸው ወደ ተቀመጡት ወይዘሮ ተዋበች ዘወር ብለው በቀስታ በቀንዳስ ይያልኩሽን ኮሶ አትይዘሻል? አሉ። አዎ አለ አሉ ወይዘሮ ተዋበች። አንድ ወታደር ተጠራና ቀንዱን ከያዘችው ገንቦኛ ኮሶውን ተቀብሎ በወፍራሙ በትልቅ ፋጋ አስበጥብጦ ከዋንጫ ጋር እንዲያመጣ ተነገረውና ወጣ። ደጃቸው እንዲራት አሉ ደጃች ካሳ። አቤት አለ ምርኮኛው ደጃች ወንዲራት። መማረክና መማረክ ባንተና እኔ አልተጀመረም ነበር። እኔም ምርኮኛዬን ሁሉ ለማጉላላት የምፈልግ ሰው አይደለሁም። አንተ ግን ምርኮኛዬ ሳትሆን መርዘኛ እባብ ነህ። ለመሆኑ ተናቴ ኮሶ ገዝተህ ታውቃለህ? አሉ ደጃዝማች ካሳ። ቀን ሰጥቷል እንግዲህ የምትፈልገውን አድርግ እንጂ በፍርሃት አታስተቃይ አለ ደጃችሁን ግራት ፍርሃት በሰጠው ድፍረት። እሺ እሱንስ አንተም ባትለኝ አልተውም አሉ ደጃች ካሳ። ወታደሩ ገበታ በሚያክል ፋጋ ኮሶውን አስበጥብጦ ባንዲት አገልጋያት ይዞ ረጅም ዋንጫ ራሱ ይዞ ገባ። በዚያ ያለው ሰው ሁሉ መጨረሻው ምን ሊሆን እያለ ሲጠባበቅ ወታደሩ እነዚህን ነገሮች ይዞ ሲገባ ሁሉም አይኑን በሱ ላይ አሳረፈ። ደጃዝማች እኔን በፈለገ ሁኔታ ብትሰድበኝ ተመቤት ተልከ መተ ብትወጋኝ ያው ስራ ስለሆነ ብዙም ባልተቀየምኩህ ነበር። ነገር ግን ምንም ያላደረገችህን እናቴን እኔን ወልዳ በማሳደጓ ብቻ እንደ አንድ እርኩስ ባላጋራ አድርገህ በማየት በመቃብር ውስጥ እንኳን እንዳታርፍ መከራ ስታሳያት በመኖርህ ይቅርታ ላደርግልህ አልችልም። የእናቴ የምወዳት እናቴ አጥንት ይወጋኛል። እንዳንተ ያለውን ግፈኛ እንኳን እኔ ፍጡሩ ፈጣሪም ያለ ርህራሄ በጭካኔ ይቀጣዋል። እኔን ብትማርከኝ ኖሮስ ዶሮ ጠባቂ ልታረገኝ አልነበረም? በላሁን እኔም የእናቴን ሥራ ኮሶ መሸጥ ጀምሬያለሁና የመጀመሪያውን ጽዋ አንተ ቅመሰው አሉ ደጃች ካሳ። ደጃች ካሳ ይህን ሲናገሩ ጮሌው ወታደር በፋጋ ካለው ወፍራም የኮሶ ብጥብጥ በዋንጫ ሞላና ለደጃች ወንዲራት ሰጠው። ደጃች ወንዲራት በጣም ከሚፈራቸው ነገሮች አንዱ ኮሶ መጠጣት ስለሆነ ኮሶ በታየው ጊዜ አምክን ወይም እንኮኮ አስደቁሶ በማር እያስጠቀለለ መዋጥ እንጂ ኮሶ ተበጥብጦ መጠጣት በፍጹም የማይችለው ነገር ነበር ይባላል። እንዲያውም አንድ ቀን በማር የዋጠው አምክን ሳያሽረው ቀርቶ እንኮኮ ሊጠጣ ተበጠበጠለትና አንዷን ትንሽ ብርጭቆ መጠጣት አቅቶት ኮሶ ደቋሿ መደቆሻዋን በእጇ እየተፈጠፈች አሁን ሽሮ ማታ ዶሮ፣ አሁን ሽሮ ማታ ዶሮ እያለች ስታደፋፍረው ኮራዲዮን መዞ ሲፎክር ቆይቶ ለመጠጣት ሁለት ሶስት ጊዜ ጎርጎጭ ጎርጎጭ ካደረገ በኋላ ሽቅብ ስላለው ወደ ሆዱ የወረደውም በአፉ የተጎነጨውም በብርጭቆ ውስጥ የነበረውም የእንቆቆ ብጥብጥ ባንድ ላይ ወጥቶ በኩታው ላይ ተገልብጦበት ፊቱን እንዳንዳች ነገር ኮስኩሶና አጥቆሮ እዲያ ማልወደውን ጠጣ ጠጣ ብለው ተጫወቱብኝ። አሁን ዛሬ አምክን አዘጋጅልኝና በማር ውጣለሁ፣ የዱባ ፍሬም ቆይልኝ በማለቱ ኮሶ ወይም እንቆቆ ጠጣ ከሚሉት ቢሞት ይሻለዋል እያሉ ይተርቱበት ነበር። በዚህ ጊዜ ግን በእኒያ መከረኛ ወይዘሮ አስጠገብ ላይ ሲያወርደው የኖረው ኮሶ ሻጭ የሚል ዘለፋ በታላቁ የጣቁሳ ፋጋ የተሞላ የኮሶ ፍሬ አፍርቶለት ሲመጣ ማምለጫ ቀዳዳ አላገኘም። ደጃች ወንዲራት ኮሶ የተሞላበትን ረጅም ዋንጫ ከወታደሩ እጅ ሲቀበል ሽታው ብቻ ሰውነቱን ሰበቀና አንገፈገፈው። ምን ነው ልጅ ካሳ ይቅር ብትለይ ከዚህ ሁሉ አንድ ጥይት ባትነፍገኝ ምን አለበት አለ። እኔም ስለበደልከኝ ሁሉ ይቅር ባልኩህ፣ ይህን ይቅር ማለት የምትችለው ግን እናቴ ስለነበረችና እሷም አሁን ስለሌለች በእሷ ፈንታ ሆኜ ይቅር ልልህ አልችልም አሉ ደጃች ካሳ። እሳቸውን ተሳስቼ ሰድቤ ቢሆንስ ይቅር ብትለኝ ምን አለበት? ስህተት የሚባል አንድ ቀን ሁለት ቀን የተሰራ በደል ሲሆን ነው። አንተና እኔ ተተዋወቅን ጀምሮ በእናቴ ላይ ስታወርደው የኖርከውን የዘወትር መራራ ስድብ ግን እንዴት ስህተት ይባል ይችላል? እኔንም በእናቴ ላይ ስታወርደው የኖርከው ስድብ እንደዚህ ነው የሚያንገፈግፈኝ። በላሁን እሷን ዋንጫ ጨልጣት አሉ ደጃዝማች ካሳ። ደጃዝማች ካሳ ይህን እንደተናገሩ ቆልየው ወታደር ዋንጫውን ወደ ደጃች ወንዲራ አስተጋ አድርጎ ጣጣ አለው። ደጃች ወንዲራ ምናምን እንዳልነቃት ጆሮ ወይም መጥፋት እንደጀመረው ሻ ካንገቱና ከወገቡ ላይ ቆጠት እያለ በጭንቀትና በጻር ያን የማይወደውን ኮሶ ሲጠጣ በዚያ ያለው ወታደርና ህዝብ ሁሉ በማዘን ፈንታ በሳቅ ያወካ ነበር። ደጃቸውን ግራድ አንዱን ፋጋ ኮሶ ካጣራ በኋላ በል እንግዲህ እናቴን ተሰድብበት የመርከውን ኮሶ እስቲ በቃ ተተጋብከው ለወደፊቱ እስትሙትሞት ድረስ በመርኮኛ ደም በወጉ ይዛሃለሁ። በል ወደ ድንኳን ውሰዱና የሚያስፈልገውን አቅርቡለት አሉ ደጃዝማች ካሳ። ደጃቸውን ግራድ ከድንኳኑ ወጣ እንዳለ የተጋተው ኮሶ እንዳሸንዳው ሀባፉ ቷ ብሎ ሲወጣ ታየ። በዚያ ከነበሩ ሰዎች አንዳንዶቹ በቃ ምች መጣው የኮሶ ምታት ደሞ አያተርፍም እያሉ ተንሸቋሸቁ። በደጃዝማች ወንዲራ ላይ የተፈጸመውን የበቀል ቅጣት የሰሙ የጣቁሳ እረኞችም በህዝብ ፊት ቁሞ ኮሶ ለመጋት ማን ተሳደባለው የሰውን እናት ደጃዝማች ወንዲራድ ያው ቁሟል ታፋፉ ህዝብ ጠጅ ሲጠጣ ኮሶ ሞልቶ ባፉ ሰዎች ተዋጥንኩ የጀግናን እናት ሰዎች አትዝለፉ የወንድን አባት አይናችሁ ይፈጣል ቀን የረዳውለት እያሉ ማን እንደገጠመው በማይታወቀው ግጥም በጣቁሳ ኮረብቶችና በጣና ቶካዎች ያቅራሩ ጀመር። እቴጌ መነን መማረክ። ተደጋግሞ እንደተነገረው እቴጌ መነን ኃይለኛ ብርቱና ጨካኝ ሴት ነበሩ። በሀገራችን ከሳቸው ጋር ይወዳደራሉ የሚባሉ ሴቶች ተፈጥረው ነበር ቢባል በጣም ጥቂቶች ናቸው። ወንድ ለመሆን የቀራቸው ነገር ቢኖር እኒያ ዘመዶቻቸው አንዳንዱን የፈረደበት ወንድ እንኳ በቁመናው እያለ የሚቀሙት የወንድነት ምልክት ብቻ ነው። በሌላው ወንድነታቸው ግን ከብዙ ወንዶች ይበልጣሉ። የልጃቸው የራስ አሊ አባት ራስ አሉላ ጉግሳ እንደ ወንድሞቻቸው እንደነ ኢማም እንደነ ማርዬ ከስልጣን ሳይደርሱ በመቀጨታቸው ቤተ ዘመድ ሁሉ ይች ወደል ወንዳ ወንድ ስታደርቀው ባጭሩ አስቀረችው እያሉ ያሟቸው ነበር ይባላል። በልጅነታቸው ወራት መሬቱን ሲረግጡት ድክ ድክ ስለሚያደርጉትና እግራቸው በተራመደ ቁጥር ሰውነታቸው ግራና ቀኝ ዘመም ዘመም እያለ ያረበርብ ስለነበር ከዚህም በላይ ቁጥር መልክ እስከዚህም ጎልቶ የማይታይበት ድፉን ድፊታቸው ምንም እንኳ ከፍተኛ የደስ ደስ ቢኖረውም አስፈሪ ግርማ ጭምር ስለነበረው አሉላ ምኗን ጣለበት ለመሆኑ ይችላል ብላችሁ ነው የማይል ቤተ ዘመድ አልነበረም። ራስ አሉላ በበሽታ ምክንያት ሰውነታቸው ደከም እያለ መታየት ከጀመረ በኋላም አንዳንድ ፌዘኞች ኧረ ይህን ሰውዬ ተዚች በለያዩት አንድ ቀን አፍና እንዳትገለው በጭኗ ብትጠረቅቀውስ ነፍሷ አታልፍም ብላችሁ ነው እያሉ ይቀልዱ ነበር ይባላል። ራስ አሉላ ከሞቱም በኋላ ከዚያው ከባላቸው ዘመዶች ጋር ሲኖሩ አባቱና አጎቶቹ ያለቁበት ወይም ያለቁለት ልጃቸው አሊ የዘር መስፍንነቱን ሲይዝ ስሙ የአሊ ይሁን እንጂ ስልጣኑ የራሳቸው ነበር። በኋላም ወደ ጎንደር ገብተው የቲኪነቱን ማዕረግ ከደረሱበት በኋላ ጠንካራ ባልና ጠንካራ ሰራዊት አላገኙም እንጂ በራሳቸው ድርሻ ምንም ያልጎደላቸው ደፋርና ኃይለኛ ንግሥት ሆነው ነበር። እቴጌ መነን በራሳቸው የግል ግዛት የተነሱትን ባላጋራ ደጃዝማች ካሳን ለማጥቃት በተነሱበት በዚህ ጊዜ ልጃቸው ራስ አሊ በድሮ ሚስታቸው ምክንያት የተጣሉትን ብሩ ጎሹን ለመያዝ የቻሉ መስሏቸው ወደ ጎጃም ዘምተው ሕዝቡን ይዘርፉ ቤቱን ያቃጥሉ ይገርሉ ይሰልቡ ነበር። ብሩጎሹ ግን በምንም ሁኔታ ተገኝቶላቸው አያውቅ ስለነበር ያሁኑ ዘመቻም ከንቱ ነበር። አሊ ገና የጎጃምን ወሰን ሳይረግጡ ብሩ ጅበላ ወደሚባለው አምባው ወጥቶ ቁጭ ይላል። ጎጃምን ዘርፈውና ጨፍጭፈው የራሳቸውን ሰዎች ሹመው ወታደር አስፍረው ሲመለሱ ብሩ ካምባው ይወርድና ወታደራቸውን ፈሽቶ ሹሞቻቸውን ይገላል ወይም ያባረራል። በዚህ ሁኔታ የተበሳጩት ራሳሊ በዚህ ጊዜም ወደ ጎጃም ሄደው ህዝቡን በጭካኔ ሲደበድቡት በቴኬ ግሳት በኩል ካሳቋረኛ የተባለ ሽፍታ መበርታቱን የሰሙትና ያሊን ጎጃም ውስጥ በጦርነት ላይ መሆን ያወቁት የስሜኑ ደጃችቤ ሲሆን ሐሳባቸው ሌላ ነበር። ቢቀር ደግሞ ለማንም ባለጊዜዎች ገባር ሆኖ መኖር አይፈልጉ ስለነበር ለራስ አሊ የነበራቸውን ታዛዥነት አልቀበልም አሉ። ራስ አሊ ብሩን ለመያዝ አለመቻላቸውን ሲያውቁ ጎጃምን ትተው ወደ አዲሱ አመፀኛ ወደ ውቤ ሲዘምቱ እቴጌም የቆለኛውን ሽፍታ የካሳን ጉዳይ ለወንድራር ትተው ከታላቁ መስፍን ከውቤ ጋር በሚደረገው ጦርነት ልጃቸውን ለመርዳት ሰራዊታቸውን አስከትተው ወደ ስሜን ተጉዘው ነበር። ደጃዝማች ካሳ ግን እቴጌ ከሚበቃው በላይ ነው ብለው የላኩባቸውን ጦር ለጥብስ አድርሰው ገለውና ማርከው ካጠፉት በኋላ ሌላ ተኪ ጦር ስላልደረሰባቸው ወደ ደምቢያ ግፋኝ ሄዱና የእቴጌ ገባር የሆነውን ደምቢያን እንደገና ዘረፉት። በደምቢያ ሳይቆሙ ጎንደር ከተማ ድረስ ገብተው አስገብረው ወደ ደምቢያ ተመለሱ። እቴጌ ከልጃቸው ከራስ አሊ ጋር ሆነው ውቤን መያዝ ሳይችሉ በተለመደው ጭካኔያቸው የደጃችቤን ግዛት ሲበዘብዙ ካሳ በግዛታቸውና በጦራቸው አዝማች በደጃች ወንድራር ላይ የሰራውን ሥራ ሲሰሙ ንዴትና ድንጋጤ አሸነፋቸው። ከዚያም ልጃቸውን ወገራ ላይ ትተው ከባለቤታቸው ከአጼ ዮሐንስ ሦስተኛ ጋር ወደ ጎንደር ተመለሱ። ጎንደር ጥቂት ቀኖች ሰራዊታቸውን ሲያደራጁ ከሰነበቱ በኋላ ከዚያ ከጠጋቸው ደምቢያ ላይ በጣና ባህር ጥግ ሆነው ወደሚጠብቋቸው ወደ ደጃች ካሳ ራሳቸው ለመዝመት ተነሱ። ደጃዝማች ካሳ በዚህ ጊዜ በጣም ብዙ ባይባልም ተቋራ ሲነሱ ከነበራቸው እጅግ የበዛ ጦር ነበራቸው። የነቴጌን አሽከሮች ሟቾችንም ነፍሳቸውን ይማር ቋሚዎችንም ያሰንበት እንጂ ደጃዝማች ካሳ ከነሱ የማረኩት ጠመንጃ እንኳ ከሺ በላይ ደርሷል። ጌታቸው ከሞቱ ወዲህ በደምቢያ ገበሬ የሆኑ ተቀምጠው የነበሩ የደጃች ክንፉ ጋሻ ጃግሬዎችና በጣቁሳ ጀግንነታቸውን ካዩ ጎበዞች ብዙዎች ደጃዝማች ካሳን ተከትለው ነበር። የደጃዝማች ካሳ የጀግንነት ወሬ በአንድ ጊዜ ነፍሶ ስለነበር ስለደፋርነታቸው አቻፈሬ ሞት አይፈሬ እየተባለ ከሚነገርላቸው የአቻፈር ጀግኖች እንኳ ብዙዎች በደንጎል በር እያቋረጡ መጥተው የደጃች ካሳ ወታደሮች ሆነው ነበር። ነገር ግን ጉዳዩ የሚፈጸመው በቁጥር ብዛት ከሆነ የደጃዝማች ካሳ ጦር ከእቴጌ ጦር ጋር በብዛት ሲመዛዘን በዚህ ጊዜም ቢሆን 150 ብሎ ለማጋነን እንኳ የሚያስደፍር ነበር። ደጃዝማች ካሳ ግን በጦርነት ስልትና በቆራጥነት እንጂ በወታደር ብዛት አያምኑ ስለነበር ያን ከተቃራኒው ኃይል ጋር ሲታይ በጣም ትንሽ የሆነ ጦራቸውን ይዘው ጸጥ ባለውና ሸሽቶ ማምለጫ በሌለው የደምቢያ ሜዳ ላይ ሆነው እቴጌን ከነሰራዊታቸው ከመጠበቅ አላመነቱም። በተለይ እቴጌ እንደ ተማራኪው ደጃዝማቻቸው ዘወትር እናትና አባታቸውን እያነሱ ሲሰድቧቸው እንደኖሩና አሁንም እየደጋገሙ እንደሚሰድቧቸው ስለሚያውቁ ቆይማ እኔ የመይሳው ልጅ ይችን ገንደፊላ ባልቴት ዋጋዋን ባልከፍላት እግዜር አልፈጠረኝም ብቻ ትምጣ እያሉ በንዴት ይጠባበቁ ነበር። ትግምንንም ቆይ ይሄ ቆለኛ ወደ እናት ወር ተመልሶ እንዳይገባ እንኳ ያቺ ኮሶሻጭ እናቱ ሙታለች እያሉ ሲዝቱ ሰንብተው የልጅ ካሳ ጦር ሰፍሮ ወደሚገኝበት ቦታ መገስገስ ጀመሩ። የእቴጌ ጦር በቁጥሩ በጣም ብዙ ከመሆኑም በላይ አብዛኛው ፈረሰኛና ጦር ጋሻ ከያዘው ይልቅ ጠመንጃ ያዥ የሚበዛበት ነበር። እቴጌ መቃረባቸው እንደታወቀ እጃዝማች ካሳ የጦር መሪዎቻቸውን ወደ ድንኳናቸው አስጠሩና ምክክር ጀመሩ። መቼም የዛሬው ውጊያችን ትንሽ ጠንከር ሳይል አይቀርም፣ የሚያዋጣንም ያው የድፍረት ስራችን ብቻ ነው አሉ ደጃዝማች ካሳ። ቦታው ብቻ ለኛ ብቻ አይደለም፣ ይህ ገላጣ ሜዳ ለፈረሰኛው ጦር በጣም ስለሚመቸው እንደ ጣቆሳ ያለው ቦታ ነበር የሚሆነን አሉ ቀኛዝማች እንግዳ። የለም ቀኛዝማች፣ እንዲያውም ከዚህ ምንም መሸሻ ከሌለው ቦታ ላይ ስንገጥ መሄጃ እንደሌለው ሲያቅ ወታደሩ ቆርጦ ይዋጋል አለ ቀኛዝማች ገብርዬ። ደጃች ካሳ ፈገግ አሉና ገብርዬ ያለው እውነት ነው፣ ከዚህም በቀር ማድረግ የሚገባን ታሁን በፊት እንዳደረግነው ሁሉ ወደ መሃል ገብተን ነፍስ ነፍስ ያለውን መጣል ነው። ቆይኔ ካሳያችን ወደ ልባልቴት ከዚያ ግልብጥ ደረቷ ላይ ያን ቅዳፏን የሚያክል ቀዳዳ ሳላወጣበት አሉ ደጃዝማች ካሳ። እንግዲህ ተዚሁ ተሜዳው ላይ እንቆይ ማለት ነው አሉ ቀኛዝማች እንግዳ። ዛሬ አልንሸሽላት ኑሯል፣ እንግዲህ ወደፊት እንጂ ወደ ኋላ ማለት የለም አሉ ደጃች ካሳ። አረ የምን ሽሽት አለ ገብርዬ። ደጃዝማች ካሳ ሐሳባቸውን በዚህ ቆርጠው እንደተቀመጡ የእቴጌ ጦር ወዲያው ደረሰ። በቁጥሩና በመሳሪያው ብልጫ ያለው የእቴጌ ጦርና በድፍረትና በዘዴ ብልጫ ያለው የደጃዝማች ካሳ ጦር በጣና ባህር ድንበር ጥግ በሚገኘው ሎሃ በሚባለው ቦታ ላይ ገጠሙና የደጃች ካሳ ወታደሮች በየግንባሩ ተበታትነው በእቴጌ ጦር መሃል ገቡ። ከዚያም እጅ በእጅ ሲጨፋጨፉ እቴጌ ከበቅሏቸው ላይ እንዳሉ በጦርነቱ መሃል ገብተው ሲያዋጉ ከጭናቸው ላይ በጦር ቆስለው ተማረኩ። አጼ ዮሐንስ ሶስተኛም አልቆሰሉም እንጂ ተማረኩ። አጼ ዮሐንስ ሶስተኛና የእቴጌ መማረክ የሰራዊታቸውን መንፈስ ስለሰበረው ከዚህ በኋላ የነበረው የደጃች ካሳ ወታደሮች ሥራ ማባረር፣ መግደል ወይም መማረክ ብቻ ነበር። የደጃዝማች ካሳ ጦር በእቴጌ ጦር ላይ ማንም ይሆናል ብሎ ያልጠበቀውን ፈጣንና ከፍተኛ ድል ካገኘ በኋላ ደጃች ካሳ በሁለቱም በኩል የወደቀውን ቁስለኛና ሬሳ አስነሱና ምርኮኞቻቸውን ይዘው ወደ ሰፈራቸው ተመለሱ። አጼ ዮሐንስና እቴጌ ምንም እንኳ በጦርነት ላይ ቢማረኩ እቴጌም የተዋበች አያት ስለሆኑ፣ አጼ ዮሐንስ በተለይ ደግሞ ከምኑም የሌሉ የሴት የጭናሽከር የአንድ ራስ መሳሪያ ከመሆናቸው በላይ ካሳ ጎንደር በቆዩበት ጊዜ ሁሉ እንደነ እቴጌ አንድ ቀን ሳይደፍሯቸው ልጄ ወዳጄ ብለው እንዳከበሯቸው የተለያዩ ስለሆነ ሊያዋርዷቸው አልፈለጉም። ግብር ባገቡ ጊዜም ምርኮኞቹን አጼ ዮሐንስንና እቴጌን ከላይ ለየት አድርገው አስቀምጠው ራሳቸው ቁመው ወዲያና ወዲህ እያሉ ያበሉ ያጠጡ ነበር። አጼ ዮሐንስ ተከዝ እያሉ ከምግቡም ከመጠጡም ሲሞካክሩ፣ እቴጌ ግን በጥግ ያገኙትን ሳርና ቅጠል ሁሉ እያነሱ በእጆቻቸው እየበጣጠሱ እየጣሉ ንዴታቸውን ከመግለጽ በቀር ምኑንም ሊነኩት አልፈለጉ። ደጃዝማች ካሳ ወዲህ ወዲያ እያሉ ሲጋብዙ የእቴጌን ሁኔታ ሰረቅ እያደረጉ ይመለከቱ ስለነበር ወደ እነሱ ቀረባሉና፣ ጌታዬ እርሶ ባይሆን ይሞክሩ፣ እቴጌ እንደሆኑ መቼም የኔ ነገር አይሆናቸውም አሉ። ከዚህ ወዲያ ምን ልትሰራ ይኖሯል አሉ እቴጌ። እርሶስ ምን ሊሰሩ ነበር የመጡት አሉ ደጃዝማች ካሳ ፌዝና ሽሙጥ ባለበት ሁኔታ። እኛንስ ማረክ፣ ለመሆኑ በኋላ ምን ልትሆን ነው አሉ እቴጌ በብስጭት። ግድ የለም ስለ ነገው አያስቡልኝ፣ ለነገ አታስብ ነገ ለራሷ ታስባለችና ይላል ወንጌል። ዳሩ እርሶ የተማሩት ቁርአን ነው መሰል አሉ ደጃዝማች ካሳ የቴጌ የራሳቸው የልጃቸው የራሳሪ አባቶ ገነች ቀደም ሲል እስላሞች የነበሩ መሆናቸውን ባሽሙር ለመግለጽ በልተሳደብ ጊዜ የሰጠው ቀል ድንጋይ ይሰብራል ተብሏል። እውነቱን ነው እርሶስ ጊዜ ቢሰጡት አይደል በእነምን ትዋብ ወንበር ለመቀመጥ በእነሱ የክብር ስብ ለመጠራት የበቁት? አረ ለመሆኑ ነገ ምን ልትሆን ነው? ዛሬ ተሳደብ። ነገማ ደግሞ ልጅዎን ራስ አሊን አምጥቼ ጨምርልዎታለሁ። አሊን አንተ ልትማርክ? የልጅዎን መከራ ለማየት ምን አስቸኮሎት? ይህን ያህል ተቸኮልም ዛሬ ተነስቼ አድራለሁ አሉ ደጃች ካሳ በማፌዝ። በዳዊት ዙፋን ለመቀመጥም ታስብ ይሆናል እኮ። እንዴ? ለዳዊት ዙፋንስ ቢሆን ተናሊን ያልቀርበው? ታው እግዚአብሔር ቤት አይወድም። ከዚህ ላይ ሱነቶን ነው። እርሶንም እኮ እንዲህ በቀላሉ የጣሎት ቤት ነው። ለመሆኑ እስቲ አንድ ነገር ልጠይቆት። ቆለኛ የፍየል እረኛ ሲሉ ይኖረዋል። ለመሆኑ ለእናንት መጫወቻ ሆነው የሚገኙት የሰለሞን ልጆች አያት ዳዊት ምን ነበር? በግረኛ አልነበረም? እሱ በተወለደበት አካባቢ ተፍየል ይልቅ በግ ይረባ ስለነበር የበግረኛ ነበር። ቋራ ቢወለድ ኑሮ ደግሞ ቋራ የፍየል አገር ስለሆነ የፍየል እረኛ ይሆን ነበር። ቅኔ ስለማያውቁ ነው እንጂ ጎንደር ሳይሞትና ሳይቀበር የሰለሞን ዘሮች የእናንተ መጫወቻ ሳይሆኑ በኢያሱ አዲያም ሰገድ ጊዜ ነበረ ክፍለ ዮሐንስ የተባለ ሊቅ ስለ እረኞች ትልቅ ሰውነት የተቀኘውን ቅኔ ብነግሮት ደስ ባለኝ ነበር አሉ ደጃዝማች ካሳ። ለመሆኑ ልብህ ተዚያ ላይ ተንጠራርቶ ነው ያለ ማለት ነው? አሉ እቴጌ በንዴት። አየርሶ ነገር ሙተው ቢቀበሩም ሬሳው ሳይሰርበኝ አይቀርም። ምን ቀረኝ መሰሎት? አጼን ከነቴጌያቸው ማርክ ያለው ግንቡ ባዶ ነው። አሁን እጅ የወርቁን ዘውድ በራሴ ላይ በደፋው ማን ይከለክለኛል? በጉልበት ድሮስ የሚነግስ ጉልበት ያለው ነው እንጂ ጉልበት የሌለውንማ የምትሰሩትን እና የለም። ጉልበቴን ስማና አየልህና አሉ እቴጌ በብስጭት። ይበሉ አሁን አርፈው ይቀመጡ። ለመሆኑ በማን እጅ ሆነው ነው እንደዚህ የሚያፈዙት? በቃ መኮኛዬ ነው እግዚአብሔርን ታልፈራው እንደዚያ ጉረኛ ደጃዝማች ኮሶ ብግቶ እንኳን ሊያደርጉት የሚችሉ ስለሌለ ዝም ቢሉ ይሻሉታል። የርሶን አሊ እኔ ካሳ አፈራ እንዳይመስሎት። እግዚአብሔርን ፈርቼ እንጂ አሊን ፈርቼ ያከበኩት እንዳይመስሎት አሉ ደጃዝማች ካሳ ያ ክፉ ቁጣቸው ብልጭ ብሎባቸው። እቴጌም ካሳን ቀና ብለው ካዩ በኋላ ንዴታቸውን ውጠው ከጥጋቸው ሳር አነሱና እየቆራረጡ መጣል ጀመሩ። ደጃዝማች ካሳ ወደ አጼ ዮሐንስ እየተመለከቱ ጌታዬ፣ እርሶ ደግሞ ተነዚህ ግፈኞች እየተደረቡ ለምን ይገኛሉ? ተስልጣኑ የሉ ተምኑ የሉ። አሁንም ቢሆን እኔ ጠላቴ አልሎትም አባቴ ነዎት፣ ምርኮኛዬ አይደሉም። የሚፈልጉትን አደርግሎታለሁ። የነራስ አሊ መሳሪያ እንደማይሆኑ ቃል ተገቡልኝ። እርሶን ተዚህ የማጉላላበት ምክንያት የለም። ተባለ ቤቴ አልለይም ታሉ ደግሞ አልከለክሎትም አሉ። ስላከበርኸኝ እግዚአብሔር ያክብርህ። ስለመሄዱ ግን ተባለ ቤቴ ጋር በደህናው ዘመን አብረን ኑረን በመከራ ጊዜ እንዴት እንለያያለን? ተሆነ አብረህ ልቀቀን እንጂ አሉ አጼ ዮሐንስ። ደጃዝማች ካሳ ቁጣቸው ትጋረባቸውና ወዲያና ወዲህ እየተወናጨፉ በመከራ ጊዜ እኔ ካሳ መከራ ነኝ እንዴ? እኔ በኢትዮጵያ ላይ ተዘርግቶ የኖረውን የመከራ ደመና የምገፍ እንጂ የመከራ ጊዜ ማመጣ አይደለሁም። የኢትዮጵያ መከራ በቃ ሊያልፍ ነው። መከራዎቿም እናንተ ነበራችሁ። አሁን መከራ የለም። ተሚስቴ አልለይም ስለሚሉት ግን የዋሻ ውስጥ ብሮ አልነፍጎትም። ከባለቤቶ ጋር ይቀመጣሉ። እንደማንኛውም ሰው ሚስቶ የሚፈጩትን እንጀራና ሽሮ እየበሉ ይቀመጣሉ አሉ። ቆይ እንጂ ልጄ የምልህን ስማኝ። እኔ አንተ መከራ ነህ አላልኩም። በተማረከ ሰው ግን ማንም ቢማርከው ምርኮኛ መሆኑ ብቻ ራሱ መከራ ነው። ኃጢአተኞች በእግዚአብሔር ፍርድ ወደ ሲኦል ይገባሉ። እንግዲህ ፈራጁ እግዚአብሔር ስለሆነ እነዚህ ኃጢአተኞች በመከራ ላይ ያልወደቁም ይባላል አሉ አጼ ዮሐንስ በርጋታ። እሱስ እውነት ነው አሉ ካሳ ገብ ብለው። እቴጌ አሁንም ሳሩን እየበጣጠሱ ይጥሉ ነበር። እመቤቴ ሳሩ ምን አረገ? ይልቅስ ጉዝጓዙን በከንቱ አይጨርሱት አሉ ደጃፍ ካሳ እቴጌን አውቀው ለማናደድ። እህ አሉ እቴጌ በንዴት ልባቸው ቆስሎ። በዚህ መካከል ባላቸው ደጃሽ ካሳ የማረኳቸውን አያታቸውን ለማየት ተጨንቀው በሬዳ ድንኳን ውስጥ የቆዩት ወይዘሮ ተዋበች ወታደሮችና አገልጋዮች እያጀቧቸው ፈራ ተባ እያሉ ወደ ድንኳኑ ገቡ። ከዚያም ወደ እቴጌ ቀርበው ጉልበታቸውን ሲስሟቸው እቴጌ እንዲያውም እንደማርፍልቻ የተነፉናቸው አሁን ደግሞ ይብሱኑ ተነፍተው ወይዘሮ ተዋበችን ቀና ብለው እንኳ ሳያዩዋቸው ሳራቸውን በእጆቻቸው እየበጣጠሱ ዝም አሉ። ወይዘሮ ተዋበች ቀና ብለው ቆመው ጥቂት ካመነቱ በኋላ የአጼ ዮሐንስን ጉልበት ሳሙ። አጼ ዮሐንስም በግራ እጃቸው ወይዘሮ ተዋበችን ቀና ካደረጉ በኋላ ወጤነካ ከንፈራቸውን በቀኝ እጃቸው መዳፍ ጀርባ ጠረግ አድርገው ግራ ቀኝ ጉንጮቻቸውን ሳሙና ተዋቡ በጣም ደህና ነሽ አሉ። ደህና ነኝ እናንተስ እንደምን ናችሁ አሉ ወይዘሮ ተዋበች በእፍረት የሚናገሩት ጠፍቷቸው። እኛንማ እያየሽን አይደል አሉ አጼ ዮሐንስ። ከዚያ ያለው ሁሉ እንደ ማኩረፍ ቃጥቷቸው የነበሩት ደጃች ካሳ እንኳ ጭምር በአጼ አነጋገር በሳቅ አወኩ። እውነቴን እኮ ነው እንግዲህ እኛን ራባችሁ ጠማችሁ ታረዛችሁ ይሉናል እንጂ ሌላ ምኑን እንጠየቃለን አሉ አጼ ዮሐንስ። እሶ ደግሞ አርፈው አይበሉም ምን ያስቀባጥሮታል አሉ እቴጌ በቁጣ። አጼ ዮሐንስም ምንም ሳይተነፍሱ እቴጌን ሰረቅ አርገው አይተው ጭጭ አሉ። ልጅ ካሳ ግን እመቤቴ ይህ እኮ የኔ ድንኳን እንጂ የጎንደር ግንብ አይደለም። በዚህ ውስጥ ማንም እንዲናገር ወይም እንዳይናገር የማዘው እኔ ነኝ። እስካሁን እርሶና ልጆ በገራሙ ሰው ላይ ስትቀልዱ ኑራችኋል። ዛሬ ግን በእኔ በልጃቸው እጅ ስላሉ እንደፈለጋቸው ይናገሩ አሉ። ከዚህ በኋላ ደጃች ካሳ ወንበር አስቀርበው በአጼ ዮሐንስ ጥግ ተቀመጡና ወይዘሮ ተዋበችን ከቆሙበት ጠርተው ወደ እሳቸው ቀረብ ሲሉ ተዋበች ከፋሽ? እንግዲህ እግዚአብሔርን አታስቸግሪው። ባልሽን ለማጥፋት የሚፈልጉ እሚታና የሚስቱን እሚታ የሚማርክ ባል ሰጠሽ። ነገ ደግሞ አባትሽ ይማረኩ ይሆናል። በአንዱ ቆርጠሽ ነገሩን ታልቻልሽው ለሁሉ አዝነሽ አይሆንም። እቴጌ እኮ የመጡት እኔን ገለው ወይም ማርከው እንዲያውም ቢቻል ለማሰቃየት ምርኮውን ይመርጣሉ። ማርከውኝ ለመመለስ የአብድ ደጃዝማቻቸው እንደመከራቸው እጅግሬን ለመቁረጥ ነበር አሉ። እግዚአብሔር ያዘዘው ብቻ ሊሆን እኔን ምን አገባኝ አሉ ወይዘሮ ተዋበች። ከዚያም ፉከራው ቀረርቶ ሲደባለቅ ውሎ አመሸ።
ታጠቅ ብሎ ፈረስ ካሳ ብሎ ስም ባርባር ይሸበራል ኢየሩሳሌም እኔ ማዩ ተርከባይ የምሸሽ ነው። መቅደላ አፋፉ ላይ ጩኸት በረከተ የሴቱን አናውቅም ወንድ አንድን ሰው ሞተ። እኔ ማዩ ተርከባይ የምሸሽ ነው። መቅደላ መቅደላ ጓንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ካንቺ ጋር። እኔ መዩ ቱርክባይ የምሸሽ ነው። አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳሱን እንደ ጠጅ ሞሱ ሲጠጣት። እኔ መዩ ቱርክባይ የምሸሽ ነው።
ክላላ ፕሮግራማችን በዚሁ ይተናቀቃል።